ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 20 2014 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። የዚህ ምሽት ዝግጅታችን በዩክሬን ሁኔታ ላይ በስፋት ያተኩራል።
ሄሎ ዌት ፕሊዝ ሚ
እሺ
ደውል የተደወለ ነው ሊመታ አሁን እያሰበ ነው እየወጣ እንተምያል።
አቡሽ ታደሰ ኢትዮጵያዊ ዩክሬናዊ ናቸው። የሰሞኑን ሁኔታ ያጋሩናል። ስለ አጠቃላዩ የምስራቅ አውሮፓ ሁኔታ ያነጋገርናቸው ታዛቢም አሉ።
ያንንም ያክል አገር ያንንም ያክል እውቀት ያለበት አገር ያንንም ያክል ቴክኖሎጂ ያለበት ሀገር ኢኮኖሚ ላይ ፎከስ ማድረጉን ትቶ ይሄ የድሮውን የናሽናሊስት ራሽያን ድሮ የነበረውን ታሪክ እየተረከ መኖር የሚችል ኃይል የሚፈልግ ኃይል ነው።
ዶክተር ዮናስ ብሩ የሜሪላንድ ነዋሪ ናቸው። የሚያስቡትን ያጫውቱናል። ዝግጅቶቻችንን ዌብሳይታችን ላይ በቀጥታ ማዳመጥ ትችላላችሁ። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ራሽያ በቤላሩስ ድንበር ላይ ተገኝተው ለመነጋገር ያቀረበችውን ጥያቄ ዛሬ ያለምንም ቅድመ ሁኔታ ቢቀበሉም ራሽያ ከምዕራብ ሀገራት ጋር ያላት መካረር በመቀጠሉ ፕሬዚዳንት ፑቲን የኒውክሌር መቃወሚያ ኃይላቸው በተጠንቀቅ ላይ እንዲሆን ትዕዛዝ አስተላልፈዋል። የኔቶ አባላት የኃይል መግለጫ እያወጡ መሆኑና በራሽያ ላይ ከፍተኛ ማዕቀብ መጣላቸው ለውሳኔያቸው ምክንያት መሆኑን ፑቲን አስታውቀዋል። ውሳኔውን አስመልክቶ በኤቢሲ ዜና ምላሽ የሰጡት የዋይት ሀውስ ቃል አቀባይ ጄን ፓስኪ በበኩላቸው ከኔቶም ሆነ ከዩክሬን የተደቀነ ማስፈራሪያ እንደሌለ በመግለጽ ራሽያ ጥቃቷን ለመቀጠል የሌለ ስጋት እየፈጠረች ነው ብለዋል። ይህ በእንዲህ እንዳለ የራሽያ ጦር የዩክሬንን ዋና ከተማ ኪቭ እና ሌሎች ከተሞችን ለመቆጣጠር የሚያደርገው ውጊያ አራተኛ ቀኑን ይዞ እንደቀጠለ ነው። የራሽያ ጦር ካርኪቭ ወደ ተሰኘው የዩክሬን ሁለተኛ ትልቁ ከተማ የገባ ሲሆን በስፍራው ከባድ ውጊያ እየተካሄደ መሆኑንና ራሽያ ከተማውን መቆጣጠር እንዳቃታት የዩክሬን ዋና አቃቤ ሕግ የሆኑት ኢሪና ቬንዲክቶቫ ገልጸዋል። ራሽያ በበኩሏ ከሽብርተኛ የተቃጣ ስጋትን ለማጥፋት ባለችው ጦርነት ድል እያገኘች መሆኗንና 821 የዩክሬን ወታደራዊ ተቋማትን 87 ታንኮችንና ሌሎች ኢላማዎችን ማውደሟን አስታውቃለች። የምዕራብ ሀገር አጋሮች ለዜሌንስኪ የእርዳታ ጥሪ ምላሽ መስጠታቸውን የቀጠሉ ሲሆን አዲሱ የጀርመን ቻንስለር ኦላፍ ቮልዝ በትላንትናው ዕለት 1000 የታንክ አምካኝ መሳሪያዎችና 500 ሚሳይሎችን እንደሚልኩ ተናግረዋል። ፈረንሳይም የመከላከያ መሳሪያዎችና ነዳጅ እንደምትልክ አስታውቃለች። ራሽያ በዩክሬን ላይ ያካሄደችው ወረራ እስከ 4 ሚሊዮን ዩክሬናውያን ሀገራቸውን ጥለው እንዲሰደዱ ሊያደርግ ይችላል ሲል የተባበሩት መንግስታት ድርጅት በዚህ ሳምንት አስታውቋል። ይህም በሰባ ዓመት ታሪክ ውስጥ በአውሮፓ ያልታየ የስደተኛ ቀውስ እንደሚያስከትል ጠቁሟል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን መረጃ እንደሚያሳየው እስካሁን 368 ሺህ ዩክሬናውያን ወደ ጎረቤት ሀገራት የተሰደዱ ሲሆን ቁጥሩ እያሻቀበ ሊሄድ እንደሚችል ተገልጿል። ፖላንድ፣ ሞልዶቫ፣ ሮማኒያ፣ ስሎቫኪያና ሃንጋሪ የራሽያን ውጊያ ሸሽተው የሚወጡ ዩክሬናውያን ስደተኞችን ለመቀበል በኮቪድ-19 ምክንያት ጥለውት የነበረ የነበረውን የድንበር ላይ ቁጥጥር ያላሉ ሲሆን የፖላንድ መንግስት ድንበሩን ሙሉ በሙሉ ክፍት በማድረግ ሰዎች ያለምንም መታወቂያ መግባት እንዲችሉ ፈቅዷል። በተመሳሳይ የሞልዶቪያ ፕሬዝዳንት ማያ ሳንዱ መንግስታቸው ጊዜያዊ መጠለያ ጣቢያዎችን ማቋቋሙን በትዊተር ገጻቸው ላይ አስታውቀዋል። የራሽያ ፕሬዝዳንት አጋር የሆኑት የሃንጋሪ ጠቅላይ ሚኒስትርም ስደተኞች ያለምንም ማስረጃ እንዲገቡ የፈቀዱ ሲሆን ሀገራቸው በራሽያ ላይ የሚጣል ማንኛውንም ማዕቀብ እንደማትከላከል አስታውቀዋል። የዩናይትድ ስቴትስ ፕሬዝዳንት ምክር ቤታቸው ለዩክሬን የሚውል 6.4 ቢሊዮን ዶላር እንዲጸድቅላቸው የጠየቁ ሲሆን ከዛ ውስጥ የተወሰነው ገንዘብ ለሰብአዊ እርዳታ የሚውል መሆኑ ተገልጿል። ሰሜን ኮሪያ በቤጂንግ የሚካሄደው የክረምት ኦሎምፒክ ከተጀመረ ወዲህ ለአንድ ወር ገደማ አቋርጣ የነበረውን የቦለስቲክ ሚሳይል ተኩስ ዛሬ ጠዋት አካሂዳለች። ደቡብ ኮሪያ ለጋዜጠኞች ባስተላለፈችው መልእክት ሰሜን ኮሪያ ከጠዋቱ 1 ሰዓት ከ52 ደቂቃ የተኮሰችው ሚሳይል ከሱናን አካባቢ ተነስቶ በፔንሱላ ምስራቃዊ የባህር ዳርቻ አቅራቢያ የሚገኝ ውሃ ውስጥ አርፏል። ይህን ተከትሎ በሲኦል የሚገኘው ብሔራዊ የጸጥታ ምክር ቤት አስቸኳይ ስብሰባ በፕሬዝዳንቱ ጽህፈት ቤት ያካሄደ ሲሆን ባለስልጣናቱ ዓለም በዩክሬን እየተካሄደ ያለውን ጦርነት ለማስቆም ጥረት እያደረገ ባለበት ወቅት የሚሳይል ፍተሻ ተኩስ መካሄዱ በከፍተኛ ሁኔታ እንዳሳሰባቸው አስታውቀዋል። የዩናይትድ ስቴትስና የህንድ ፓስፊክ እዝ ዛሬ ባወጣው መግለጫ ሰሜን ኮሪያ ያካሄደችውን የቦለስቲክ ሚሳይል ተኩስ አውግዞ ፒዮንግያንግ ከተጨማሪ አዋኪ ድርጊቶች እንድትቆጠብ አስጠንቅቋል። በጉዳዩ ላይ ከደቡብ ኮሪያ፣ ጃፓንና ሌሎች የቀጠናው አጋሮች ጋር እየተነጋገረ መሆኑንም ጨምሮ ገልጿል። በዩናይትድ ስቴትስ ደጋፊነት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበውን ራሽያን የሚቃወም የውሳኔ ሐሳብ ቻይና ድምጽ ተአቅቦ በማድረግ ለራሽያ ድጋፍ ሳትሰጥ ቀርታለች። በመንግስታቱ ድርጅት የቻይና አምባሳደር የሆኑት ዣንግ ጀን ራሽያ ጥሳለች ያሉትን የዩክሬንን ሉዓላዊነትና የግዛት አንድነት እንድታከብር መጠየቃቸው ሞስኮን ሊያሳዝን እንደሚችል ተገልጿል። ቻይና በዩክሬን ወረራ ዙሪያ ገለልተኛ አቋም መያዟ የራሽያ ጥቃት ቻይና ከገመተችው ውጪ ገፍቶ ሄዷል ወይስ ቻይና ባለቀ ሰዓት ፍርሃት ገብቷታል የሚሉ ጥያቄዎችን አስነስቷል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ መሰናዷችን ጋር መልካም ቆይታ።
ስመኝሽ ቆየነች የሰዓቱን ዋና ዋና የዓለም ዜና ያሰማችን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርትዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 20 2014 ዓ ም ምሽት ፕሮግራም ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ መደበኛዎቹ የሳምንቱ ቀናት ስርጭቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ በቀጥታ ማዳመጥ ይቻላል። ኢንስታግራምና ዩቲዩብ ላይም አለን። በውጭ ስላሉ የኢትዮጵያ ቅርሶች እንነጋገራለን።
አያያዝ ያስፈልጋቸዋል። ለእነሱ ደህንነት ከምንም በላይ ተቆርቋሪ ያስፈልጋቸዋል። በቃ እንደ ልጅህ፣ እንደ ቤትህ፣ እንደ አንድ እንደሚያድግ ልጅህ መንከባከብ አለብና ብዙ አደጋ ይደርስባቸዋል ቅርሶች። በተለይ
አቶ አለባቸው ደሳለኝ የለንደን ነዋሪ በውጪ ያሉ የኢትዮጵያ ቅርሶችን ሰብሳቢም ናቸው። እንሰማቸዋለን። ከነገ በስቲያ ረቡዕ ስለሚከበረው የአድዋ ድል መታሰቢያ እንነጋገራለን። ለዛሬ ነጻነት ላበቁም ወገኖች ጅን ወደ ኋላ ሰፋ አድርጌ መልሳታለሁ። አሁን ወደ መጀመሪያው ዝግጅት እንሸጋገር። የሩሲያ የዩክሬን ወረራ አራተኛ ቀኑን ወደ ማጠናቀቁ ነው። የዩክሬን መከላከያ ኃይሎችና ሲቪል ተዋጊዎች ዋና ከተማይቱ ኪየቭ እንዳትወድቅ ለመከላከል እየተፋለሙ መሆናቸው ተዘግቧል። የሩሲያ ወታደሮች ዛሬ የሀገሪቱን ሁለተኛ ግዙፍ ከተማ ሃርኪቭን ይዘዋል። ይሁን እንጂ ከባድ ተቃውሞና መጋፈጥም እንደገጠማቸው እየተሰማ ነው። አሶሺየትድ ፕሬስ እንደዘገበው ውጊያው በእጅጉ ከብዷል። ከሩሲያ ድንበር 40 ኪሎ ሜትር ላይ የምትገኘው ሃርኪቭ ለመግባት ሩሲያውያኑ በበረታ እሳት ውስጥ ማለፍ እንደነበረባቸው የመንግስታቱ ድርጅት አቃቢ ሕግ ኢሪና ቬኔዲክቶቫ ተናግረዋል። ሃርኪቭ ውስጥ ዛሬ ከባድ ፍንዳታ ተሰምቷል። የዩክሬን ፕሬዝደንት ጽህፈት ቤት በሰጠው መግለጫ ሩሲያውያኑ አንድ የጋዝ ማስተላለፊያ መስመር ማፈንዳታቸውን አመልክቷል። በሌላ አቅጣጫ በሩሲያ በሚደገፉት ተገንጣዮች ላለፉት 8 ዓመታት ተይዛ በቆየችው ዳኔትስክ ከተማ ላይ የከባድ መሳሪያ ድብደባ መካሄዱን የሚጠቁሙ ዘገባዎች ወጥተዋል። ከሩሲያ ጋር ለሰላም ድርድር ለመቀመጥ ፈቃደኛና ዝግጁ መሆናቸውን የሚናገሩት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ቤላሩስ ከገቡት የሩሲያ ልዑካን ጋር ግን የመገናኘት ፍላጎት እንደሌላቸው አስታውቀው ሰዎቻቸውን ሳይልኩ ቀርተዋል። ፑቲን የቤላሩስን ምድር በሰሜን በኩል ለከፈቱት ወረራ እንደ መንደርደሪያ ተጠቅመዋልና ቤላሩስ ተቀባይነት የላትም ብለዋል ዜሌንስኪ። ምዕራባውያኑ ለዜሌንስኪ የደረሱልኝ ጥሪ ምላሽ እየሰጡ መሆናቸውም ተነግሯል። የጀርመን ቻንስለር ኦላፍ ሾልስ 1000 ጸረ ታንክ መሳሪያዎችና 500 ከመሬት ወደ አየር ተወንጫፊ ስቲንገር ሚሳይሎችን በተፋጠነ ሁኔታ እንደሚልኩላቸው ገልጸዋል። ፈረንሳይ ደግሞ የመከላከያ ትጥቆችና ነዳጅ እንደምትልክ የፕሬዝደንቷ ጽህፈት ቤት አስታውቋል። ፕሬዝደንት ዜሌንስኪ ዛሬ ባወጡት ትዊት ጸረ ጦርነት ህብረቱ እየሰራ ነው ብለዋል። የውጭ ጉዳይ ሚኒስትራቸው ዲሚትሮ ኩሌባ ደግሞ የሌሎች ሀገሮች ዜጎች ተዋጊዎቻቸውን እንዲቀላቀሉ በትዊተር ጋብዘዋል። ጦርነቱን የሚሸሸው ሰው ቁጥር እየጨመረ በመሆኑ አውራ ጎዳናዎች መጨናነቃቸው ተገልጿል። ሁኔታው ፈጥኖ የማይረግብና የማይለወጥ ከሆነ 4 ሚሊዮን ሰው ሊሰደድ እንደሚችል ያስጠነቅቀው የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR እስከ ዛሬ ሀገሩን እየጣለ ወደ አጎራባች ሀገሮች የገባው ሰው ቁጥር 200,000 መድረሱን አስታውቋል። ግማሽ የሚሆኑት የተሻገሩት ወደ ፖላንድ ነው። ይህ በእንዲህ እንዳለ ጸረ ጦርነት ሰልፎች የካቴሪንበርግ ውስጥና በሌሎችም የሩሲያ ከተሞች ትናንት ተካሂደዋል። ሰልፈኞቹ ጦርነት አያስፈልግም እያሉ ሲጮሁ ነበር ተብሏል። ዩናይትድ ስቴትስ ተጨማሪ ወታደራዊ ድጋፍ ለዩክሬን እንደምትልክ አስታውቃለች። ከትጥቁ መሃል ጸረ ታንክ መሳሪያዎችና የአየር መቃወሚያ ማጠናከሪያ እንደሚገኙበት ታውቋል። ዋና ከተማይቱ እንዳትወድቅ መከላከል የሞት ሽረት ጉዳይ ነው ሲሉ ፕሬዚደንት ዜሌንስኪ አውጀዋል። በዩክሬን የቀድሞው የዩናይትድ ስቴትስ አምባሳደር ዊሊያም ቴይለር ለቪኦኤ በሰጡት ቃል ዜሌንስኪ ዜጎቻቸውን ከጀርባቸው ማሰለፍ መቻላቸውን ተናግረዋል። ዋሽንግተን ለዩክሬን የ350 ሚሊዮን ዶላር ተጨማሪ ወታደራዊ ድጋፍ እንደምትሰጥ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ትናንት አስታውቀዋል። ዩክሬናውያኑ እየተዋጉ ያሉት ሩሲያ ከገመተችው በላይ ጠንካራ ሆነው ነው ብለዋል የፔንታገን ባለሥልጣናት። የሩሲያው ኢንተርፋክስ የዜና አገልግሎት ዛሬ ባወጣው ዘገባ በወረራው ውስጥ 3 ሕፃናትን ጨምሮ 198 ዩክሬናውያን መገደላቸውን የዩክሬን ጤና ሚኒስቴር መናገሩን አመልክቷል። የተገለጸው ቁጥር ሲቪሎችን ብቻ የሚመለከት ይሁን አይሁን ግልጽ አይደለም። ሩሲያ የጉዳቷን መጠን ባትገልጽም ዩክሬናውያኑ ግን በአራቱ ቀን ውጊያ ከ1000 በላይ ሩሲያውያን ወታደሮችን ገድለናል ብለዋል። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ምላሽ ሰጪ ኃይሉን አነቃንቆ ተጨማሪ ወታደሮችን ወደ ምስራቅ ግንባሩ አሰማርቷል። ኔቶ ይህንን እርምጃ የወሰደው ከትናንት በስቲያ ባካሄደው አስቸኳይ ስብሰባው ነው። በስብሰባው ላይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንም በኢንተርኔት መሳተፋቸውን የዋይት ሃውስ ቢሮአችን ኃላፊ ፓትሲ ዊዳኩስ ዋራ ዘግባለች። ከስብሰባው በኋላም ባይደን በሩሲያው ፕሬዚደንት ቭላዲሚር ፑቲንና በከፍተኛ ባለሥልጣኖቻቸው ላይ ተጨማሪ ማዕቀቦችን በመጣል የአውሮፓ አጋሮቻቸውን ተቀላቅለዋል። የሩሲያ ወረራ እየገፋ ሄዷል። ዩክሬን ዋና ከተማ ኪየቭ ውስጥ እየደረሰ ያለው ጉዳት እየጨመረ መጥቷል። ጥቃቱ ያስፈራቸው የከተማይቱ ነዋሪዎች በምድር ውስጥ የከተማ ባቡር መግቢያዎችና መተላለፊያዎች ውስጥ እየተጠለሉ ነው። ዋይት ሃውስ በመስኮብ ላይ እያሳረፈ ያለውን ጫና እያበረታ ነው።
Following a telephone conversation President Biden held with European Commission President Ursula von der Leyen,
President Biden ከአውሮፓ ኮሚሽን ፕሬዚደንት ኡርሱላ ፎን ደር ላይን ጋር በስልክ መነጋገራቸውንና የአውሮፓ አጋሮቻቸው በወሰዱት እርምጃ መሰረት እርሳቸውም በፕሬዚደንት ፑቲንና በውጭ ጉዳይ ሚኒስትራቸው ሰርጌይ ላቭሮቭ እንዲሁም በሩሲያ ብሔራዊ ደህንነት ቡድን አባላት ላይ ቀጥተኛ ማዕቀብ መጣላቸውን የዋይት ሃውስ ቃል አቀባይ ጄን ሳኪ ትናንት ለጋዜጠኞች ተናግረዋል። ፕሬዚደንት ቭላዲሚር ፑቲን የዩክሬን ጦር ኃይሎች መንግስቱን እንዲጥሉ ጥሪ አድርገዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ደግሞ እርሳቸውም ጦራቸውም ኪየቭ ውስጥ ያሉት ሀገራቸውን ለመከላከል መሆኑን ገልጸው ውጊያውን እንዲጋፈጡ አሳስበዋል። የኔቶ ጠቅላይ ቢሮ መቀመጫዋ ብራስልስ ውስጥ ዩክሬናውያን አደባባይ ወጥተው የጦር ህብረቱ ፊት ድምጻቸውን አሰምተዋል። የወታደራዊ ጥምረቱ መሪዎች እንዲሁም የፊንላንድ፣ የስዊድንና የአውሮፓ ህብረት መሪዎችም ለአስቸኳይ ስብሰባ ተቀምጠዋል። የኔቶ ዋና ጸሐፊ የንስ ሽቶልተንበርግ የጦሩ ድርጅት የዩክሬንን ሉዓላዊነት፣ የግዛት ጥብቅነት፣ ራሷን የመከላከል መብቷን፣ የራሷን መንገድ ራሷ የመምረጥ መብቷን ሙሉ በሙሉ እንደሚደግፍ ተናግረዋል።
We fully support Ukraine's sovereignty and territorial integrity, its right of self-defense, and its right to choose its own path.
የጦር ትብብር ድርጅቱ የመከላከያ ቅዱን አንቀሳቅሷል። ተጨማሪ ወታደሮችን ወደ አባል ሀገሮች ምስራቃዊ ወሰን ልኳል።
Ukraine's neighbors who are in NATO, we see that happening already, but otherwise there's not much.
የኔቶ አባል የሆኑ የዩክሬን ጎረቤቶችን የማጎላበት ስራ እየተከናወነ ነው። ከዚያ ውጪ ብዙም እንቅስቃሴ የለም፣ ምክንያቱም ዩናይትድ ስቴትስም ኔቶም ዩክሬን መሬት ላይ እየተካሄደ ባለው ውጊያ ውስጥ እንደማይገቡ እናውቃለን። ማንም ለሚያደርገው ነገር ልካለው ብለዋል። በጆርጅ ታውን ዩኒቨርሲቲ የዩሬዥያ የሩሲያና የምስራቅ አውሮፓ ጥናቶች ማዕከል ከፍተኛ ማካሪ አንጀላ ስተንተን ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ በኔቶ ስብሰባ ላይ በርቀት የተሳተፉት ባይደን ከዩክሬኑ ዜሌንስኪ ጋር ማውርተዋል። ባይደን ለኔቶ አጋሮቻቸው ማረጋገጫ ለመስጠት በዚህ ባለቀው ሳምንት መጀመሪያ አካባቢ ተጨማሪ ወታደሮችን ወደ አውሮፓ አሰማርተዋል። ከትናንት በስተያ አርብ በፕሬዚደንት ባይደንና በአውሮፓ አጋሮቻቸው ፑቲን ላይ በቀጥታ የተጣሉት ማዕቀቦች ምዕራባውያኑ ሩሲያ ላይ ሐሙስ ባሳረፏቸው ማዕቀቦች ላይ ተጨማሪ ናቸው። ማዕቀቦቹ መስኮብ ላይ የተነጣጠሩ ይሁኑ እንጂ አሜሪካውያንን በኢኮኖሚ የሚቆነጥጥ መዘዝ እንደሚኖራቸው፣ ባይደንን ራሳቸውን ደግሞ በፖለቲካ ሳይጎሽማቸው እንደማይቀር በአሜሪካ ኢንተርፕራይዝ ኢንስቲትዩት ከፍተኛ የክብር ተጋባዥ ኖርማን ኦንስታይን አመልክተዋል። ተስፋቸው ምንም የሚመጣ ጉዳት ቢኖር ለአጭር ጊዜ በምጣኔ ሀብቱ በኩል በነዳጅ ዋጋ፣ በምግብ መኖርና በዋጋው ላይ ብቻ ይወሰናል የሚል መሆኑን ተናግረዋል። ከዚያ አልፎ ግን የባንክ ስርዓቱን፣ የኤሌክትሪክ ኃይል ቋትና መረቡን እንዳይነካ ነው ምኞታቸው። ኦርንስታይን ይህ ዘገባ የተቀረጸውና ለስርጭት የገባው ቀደም ብሎ በመሆኑ የመጨረሻ ሁኔታዎች አልተካተቱበትም። ትኩስ መረጃዎችን በዜናው ውስጥ አድምጠዋቸዋል ወይም ያገኟቸዋል። ምስራቅ አውሮፓ ምድር ላይ እየተካሄደ ያለ መቆራቆስ፣ በምዕራባውያኑ በተለይ በኔቶና በመስኮብ መካከል የተፈጠረው መፋጠጥ እና መካረር ወዴት እንደሚያመራ ዛሬ መናገር ቢከብድም ብዙዎች ከየአካባቢው የየራሳቸውን ትንታኔና ግምቶች እየሰጡ ነው። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህሩ ዶክተር አሰፋ ባልቻ ሐሳባቸውን እንዲያካፍሉት ደሴ ያለው ባልደረባዬ መስፍን አራጌ ጠይቋቸው ነበር። ዶክተር አሰፋ ከታሪክ ዳራ ይነሳሉ። ዩክሬን ከቀድሞዋ ሶቪየት ኅብረት አባል ሪፐብሊኮች አንዷ እንደነበረች ኅብረቱ በኢትዮጵያ አቆጣጠር በ1984 ዓ ም ታህሳስ 22 ሲፈርስ ከተፈጠሩት 15 አዳዲስ ሀገሮች አንዷ እንደሆነች ያስታውሱና ለውጡ ለአዲስ የዓለም ስርዓት መክፈቻ እንደሆነ ይገልጻሉ።
የቀዝቃዛ የዓለም ጦርነት የሚባለው ካለቀ በኋላና የሶቪየት ዩኒየን ከፈራረሰች በኋላ የመጣው ዓለም ወደ አንድ ዩኒፖላር ነው የሚሉት እነሱ። ዩኒፖላር ወደሆነ ዓለም መጥቷል ተብሎ ታስቦ ነበር። እንግዲህ 1990ዎቹ መጀመሪያ ላይ ሁሉም አገሮች ኢንዲፐንደንት እንዲሆኑ ተደርጓል። ነገር ግን እኒህ የተበተኑት አገሮች እንደገና መልሰው በውስጣቸው የድንበርና የተለያዩ ጥያቄዎችና ግጭቶች አላቸው። ማይነር ናቸው፣ እነሱ ትልቅ አልነበሩም። አሁን ወደ ዓለም አቀፋዊ መድረክ ይዞት የመጣው ነገር ቢኖር ምንድን ነው፣ የርዕዮተ ዓለም ልዩነት የሚባለው ነገር እዚህ ላይ ሊታይ የሚችል ብዙም ነገር የለውም። ነገር ግን እንደገና መልሶ ዓለምን ወደ መቆጣጠር መውሰድ የሚፈልግ ኃይል ምራቡ ምንጊዜም ቢሆን ከጁ እንዲወጣበት አይፈልግም። የምራቡ ሊበራል ዲሞክራሲ ወደብ አሁን ኒዮ ሊበራሊዝም በተለያየ አይነት መልኩ ምናወራው አይነት ሁኔታን የሚቀይር ነገር በቀላሉ የሚመጣ አይደለም። ነገር ግን በነዛኞቹ በኩል የዋይት ራሽያንስ እንደገና ሩሲያኖቹ ወይ ማሁን ራሽያ ፌዴሬሽን እየተባለ የሚጠራው በቭላድሚር ፑቲን የሚመራው ሀገር እንግዲህ ቭላድሚር ፑቲን ወደ ስልጣን አመጣጥ፣ የልሲንን አወዳደቅ፣ የጎርባቾፍን የጥገና ለውጥ ፍለጋ የመሳሰሉትን ሁሉ አልፎ መጥቶ በየልሲን እጅ ከወደቀች በኋላ ራሽያ በጣም ብዙ ችግሮችን እያስተናገደች ነው ያለችው። እንግዲህ እዚያ አካባቢ ያለውን ጂኦ ፖለቲካል ኢንትረስትና ፍላጎት ወይም ወታደራዊ እና ደግሞ የጸጥታ ጉዳይ የአጎራባች ሀገሮች ጋር ያላትን እንትን ወደ ሱፐር ፓወርነት ልትቀይረው ፈልጋለች። እና ሱፐር ፓወር ናት፣ የኒውክሌር ሀይል ናት ትልቋ እንግዲህ አለማችን ላይ ያለች ሁለተኛ ማለት ይቻላል። ከአሜሪካን ቀጥል ያለች ትልቅ ሀይል ናት። ምናልባትም አሁን አይታወቅም የመሳሪያ እሽቅድምድማቸውን ለማቆም ድሮ ዲቴንቴ ምናምን እየተባለ የሚቻል ዲስትራክሽን እንትን ስምምነቶች ነበሩ፣ የመቀነስ የምናምን ነበሩ። እነዛ ሁሉ ቀርተው አሁን ወደ ፉክክር ውስጥ እንደገና እንዲገባ ተደርጓል። ለምን ይሄን አደረገ ብትለኝ የነጭ ራሽያኖችን ናሽናሊዝም የሚባል ነገር አለ፣ ብሔራዊ ናሽናሊዝም ፓትሪዮቲዝም ምናምን እንደገና መቀስቀስ ጀመረ፣ የስልጣን መኖሪያ ያደረገው
እና ዩክሬንን እንዲህ አይነቱ ሁኔታ ውስጥ የሚከት ምን ይኖራል? ሩሲያንስ ይህንን ያህል በዩክሬን ላይ እንድታተኩር የሚያደርጋት ነገር ምን ይሆን?
ዩክሬን በስፋቷ ከራሽያ ቀጥላ በሁለተኛ ደረጃ የምትመራ ናት። ማለት በአውሮፓ ትልቅ አገር ተብላ ነው የጠቅላላው ውድድሯ ወደ ስምንተኛ ከአውሮፓ ያረጋታል። በስፋት ደረጃ በቆዳ ስፋት ደረጃ እሷም ሀብታም ናት። እነ ቸርኖቬል ሁሉ የነበሩት እዛ ነው። ቸርኖቬል የሚባለው ኒውክሌር ማብላያ እንትኑ ፕላንቱ የነበረው አሁን ትናንት ይዟል የተባለው እና ሌሎቹንም የብላክ ሲ ጋር የሚያገናኘው ወደብን ባለቤት ናት። ኦዴሳ ምናምን የሚባለው እነሱ ሁሉ ስትራቴጂክ እንትናቸው ቀጥታ ከራሽያ ፌዴሬሽን ጋር በምስራቅ ስለሚያዋስናት ያው በሰሜን ባይለሮስ የምትባላለች የቤላሩስን ፕሬዚደንት ታውቀዋለህ፣ በምን ያህል አምባገነንና ኃይለኛ እንደሆነ። እሱ ከፕሮ ራሽያ ነው፣ አፍቃሪ ሩሲያዊ ነው። አሁን ታችም ዩክሬን የነበረው አፍቃሪ ሩሲያ ነበረ። መጀመሪያ የነበረው ዩኖኮቪች ነው ምናምን የሚባለው ሰው የነበረው ኦራንጅ አብዮት ወደኋላ ሄደ ታያለ። እስከ 2004 ወደኋላ ሄደ ብትመለከተው ታሪኩ እንደዛ ነው። በኋላ ላይ ያው ተገልብጦ ሌላ አንድ ራሽያም ጋር ፍቅር አልነበረም፣ ግን አንድ ፕሬዚዳንት ተመርጦ በመርዙ ለመግደል ብዙ ሙከራ ተደርጎበት ከዛ በኋላ የሁን ዩኖኮቪች ምል ፕሬዚደንት 2014 ላይ ከተገለበጠ በኋላ የመጣውና ወደ ራሽያ የማያደላ አይነት መንግስትና ምዕራብ ፕሮ ዌስተርን የሆነ ምዕራብ አፍቃሪ ምዕራብ ዩሮፒያን አፍቃሪ የሆነ መንግስት መጣ ከተባለ ጀምሮ ራሽያ በቃ ራሷን አስታጥቃለች፣ በጣም ተቸግራለች። ለምን የመጀመሪያው ኢሚዲየት የሆኑ ኒቨር ይባላል የመጀመሪያው ጎረቤትህ አስቸጋሪ ወይም ለየት ያለ ሪዮት ወይም ፖለቲካዊ ስርዓት ይከተላሉ ብሎ ካለ ለእኔ ኤግዚስተንስ ጥሩ አይደለም ነው የሚለው። እንደውም እንደ ፑቲን አባባል ናዚዎች ናቸው የመጡት ይላል። አሁን ያለው ዜሌንስኪ የሚባለው ፕሬዚደንቱ ጁው ነው እና ጁው በመሆኑ እንደውም ዲዘናሲኬሽን ምናምን የሚባል ሌላ አይነት እንትን ተባለ። እንዴት አድርጎ ሊሆን ይችላለሁ ይላል እሱ ይከራከራል። እኔ ጁው ነኝ በትውልዴ እንዴት ናዚ ሊሆን ይችላለሁ ይላል። እና ናዚዎች ናቸው ወደ ስልጣን የመጡት ናዚዎቹን ማስወገድ እንፈልጋለን ነው የሚለው ፑቲን። ይሄ ማለቱ እንደው ለእንትኖ ያህል ነው እንጂ ምዕራባውያኖቹ እኔን ድንበር አይጠጉ፣ በተለይ የኒውክሌር መሳሪያቸውን ይዘው ከኔ አካባቢ እንዳይደርሱ። ይሄ ደግሞ ኤር ዲፌንስ ሲስተም ይባላል አለ የሚሳይል ኤር ዲፌንስ ሲስተም ይባላል። እነ ቡሽ ጊዜ የተጀመረ እናንትን ያለ እሱ ሲስተም ፖላንድ ላይ ነው ያለው አሁን ይመስለኛል የቆመው። ከፖላንድ አልፎ ቀጥለው የሚገኝ እንትን ነው እንግዲህ እሷን ካለፈች ፖላንድ በአንድ በኩል ያዋስናታል ዩክሬን። ስሎቫክ አለች ከታች አሉ ደግሞ ሞልደቫና ሌሎችም አሉ። እነዚያን አገሮች በቀጥታ በዩክሬን በኩል ነው የምታገኛቸው። አንዴ እነሱን ካለፍክ ደግሞ በዛ ቦልቲክ የሚባሉ አሉ፣ ኒትያ፣ ላቲቪያ እና ምናም የሚባሉ እነሱን ደግሞ ወዲያውኑ መድረስ የሚቻልባት በእነሱ በላይ በኩል ሊደርስባቸው ይችላል በሰሜን በኩል። ስለዚህ በጣም ስትራቴጂክ የሆነ ቦታ ላይ ነው ያሉት። እና ምን ሊያደርግ ነው የምዕራቡ ዓለም እንትን ወደ እኔ የሚስፋፋው ኔቶ በተለይ የሰሜን አትላንቲክ ቃል ኪዳን የሚባለው ድርጅቱ ምን ያደርግ ወደ እኔ ይመጣል ነው ይሄ። ማለት ራሽያ ህልውናዋ ራሱ አደጋ ላይ ወድቋል። ስለዚህ አላስጠጋም፣ መጠጋት የለባቸው ራቁኝ ነው የሚለው። ቢቻል እንደውም የወጡትን ሪፐብሊኮች በሙሉ የፑቲንን ዓላማ የሚደግፉ ቢሆኑ እመርጣለሁ ይላል። እንግዲህ በምን ያህል ይሰራል ይሄ ነገር? የፈረሰን ሀገር ራስ አፍርሰ ራስ እንደገና መልሰ ደግሞ እችን ሀገር እንደገና መልሼ ትልቅ ሀገር አደርጋለሁ ምናምን የሚል ነገር የሶስተኛውን ዓለም የሚመስል ፖለቲካ እዛ ላይ ይታያል። የምዕራቡ ዓለም ፍላጎት በቀጥታ ባይንጸባረቅም የኔቶ መስፋፋትና ራሽያ በሩ ላይ በመቆም የሚገኘው ጥቅም ምን እንደሆነ አልገባኝም። ባይገኙስ ምን ይሆናሉ? ራሽያስ ቢስፋፋ የሚለውን ነገር መመዘንና በሰፊው ማየት ይፈልጋል።
የወሎ ዩኒቨርሲቲው ዶክተር አሰፋ ባልቻ ይቀጥላሉ። መስፍን ስለ ተስፋፋ የዓለም ጦርነት ስጋት ጠይቋቸዋል። የብዙዎችም ፍራቻና ጥያቄ ነው። እርሳቸው እንዲያ አይነት ቀን ከመጣ የመጨረሻው ቀን ብለው ነው የሚጠሩት። የተፋጠጡት ያደርጉት ይሆን?
ስምንተኛዎች እንደምንድል ነው ኛ መከራ ቀንና የመጨረሻው ቀን የሚባለው ሁሌ እንደተወራ ነው። የሶስተኛ ዓለም ጦርነትን አመጡ ማለት በራሳቸው ላይ ራሳቸው ቃታውን ሳቡ ማለት ነው። ለራሳቸውን ጥፋት ሰልፍ ዲስትረክሽን ነው። ስለዚህ እሱን አያደርጉም። ይሄንን ለማድረግ ምራባን ፈቃድ ይመስላል። ሚኖሩት እኮ ነው ሱናቸው ዓለም ላይ እኛ እኮ አይደለም ኖሮ ኑሯቸውን ጥለው አብዛኛው አማኞች አይደሉም። ፖለቲከኞች በተለይ ባፋቸው አውሩ እንጂ የምድር ምቾት ጥለን ሰማይ ቤት እናገኛለን ብሎ የሚያስቡ የኛ ቢጤ ምስኪኖች አይደሉም። ስለዚህ ለማንም ጥለው ላይ ይሄድ ያንንም ቃታ ማስፈራሪያ ነው እንጂ አንዱ ከሳበ ማለት በኒውክሌር ቋንቋ ከወዳኛው በኩል ኢሚዲየትሊ ያኛው ታርጌቱን ሳይመታ ከዚህኛው በኩል ተተኩሷል ማለት ነው። ያን ያህል ሬዲነስ አለ። ስለዚህ ይህንን ማድረግ በሚቻል ሁኔታ ውስጥ ናቸው ብዬ አልገምትም። ሶስተኛ ጦርነት ተነሱ የኒውክሌር ጦርነትና ይሄ ዶምስዴይ የምትለው የመጨረሻው አፖካሊፕስ የምንለው አላለም የመጨረሻው እንትኑ ያ ይመጣል ብዬ አልገምትም። በሁለቱም በኩል ያሉ ቡድኖች የዓለምን ፍሬ የሚያጣጥሙ ናቸው። ማዕዛዋን የሚያውቁት እነሱ ናቸው። የዚህ የምድሯን ኑሮ እና የሚያጣጥሙት እነሱ ናቸው። ያንን የሚያጣጥሙት ደግሞ በብዙ ቢሊየን ህዝቦች መከራ ላይ ነው። ስለዚህ ሁለት የተፋጠጡ ዓለምን መቆጣጠር የሚፈልጉ ኃይሎች እንትን ይመስላል አለ አይደለም። እንደገና ሁለተኛ ዙር የቀዝቃዛው ዓለም አይነት ጦርነት እንትን ውስጥ የገቡ የሚመስል ያለ ይመስለኛለን። እንግዲህ
እዚያ ማዶ ባህሮችና ብዙ ሰማዮችን ተሻግሮ ያለ የአውሮፓ ጦርነት አፍሪካን ያስፈራ ይነካ ይሆን እንዴ? ዶክተር አሰፋ፣
በቀጥታም ባይሆን በተዘዋዋሪ መንገድ ሁሉንም ዓለም ህዝቦች ይነካል እንዲህ አይነት ጦርነቶች። ምክንያቱም የሚነኩት ቦታዎች ማለት ጦርነቱ የሚቀሰቀስባቸው ቦታዎችና ግጭቶች ያሉበት ቦታዎች ላይ ያለው ወታደራዊ እንቅስቃሴ ብቻ ሳይሆን በወታደራዊ እንቅስቃሴ የተነሳ የሚስተጓጎሉ የትራንስፖርት፣ የሚስተጓጎሉ የሸቀጥ ዝውውሮች፣ የሚስተጓጎሉ የሰዎች ዝውውሮችን በግምት ውስጥ ስታስገባ ነዳጅ ለምሳሌ ከራሻ ወዴት ስንትና ስንት ሀገር ይሄዳል? አሁን የራሻ አውሮፕላን በዚህ አየር ክልል እንዳታልፍ በዛ አየር ክልል እንዳታልፍ ምናምን መባሉ በቀላል ነገር እንዳይመስል እና የራሻ ነዳጅ መስመሩ በዚህ እንዳያልፍ ጀርመኖች የዘጉትን አይተሃል። እንግዲህ ከበፊት የተዘረጉትን በየት በኩል በየት እንደሚያልፉ መስመሮቹን በደንብ መመልከት ነው። የእነሱ መስተጓጎል የመሳሰሉት በመካከለኛ ምስራቅ ላሉ ላልተነኩት ልበለው ወይም ሬላቲቭሊ ፒስፉል በሆነው የዚህ የአረቡ ፔኒንሱላ አካባቢ ላሉት የነዳጅ ባለሀብቶች ደግሞ እንደፈለጉ በበርሜሉ ላይ እንዲጨምሩ ይረዳቸዋል። ይህ ማለት ሁሉም ዓለም ህዝብ ጠቅላላ ነዳጅ ተጠቃሚ ነው። በነዳጅ ዋጋ ላይ ከፍተኛ ጫና ሊፈጥር ይችላል።
የወሎ ዩኒቨርሲቲውን ዶክተር አሰፋ ባልቻን፣ የደሴውን ባልደረባይን መስፍን አራጌን አመሰግናለሁ። ትናንት ምሽት ላይ ደግሞ ወደ ዩክሬን ደውዬ ነበር።
አዎ ይቅርታ፣ አሁን ትንሽ እንትን ችግር አለብኝ። ቻፍ እንትን እያሉ ነው እንትን
እና መልሼ መደውል እችላለሁ።
ሄሎ ዌት ፕሊዝ ሚ
እሺ እሺ።
እንትን ደውል እየተደወለ ነው ሊመታ አሁን እያሰበ ነው እየወጣ እንትን እያለ
ከከተማ እየወጣችሁ
ባኮትም ነገሩኝ። አሁን ቤት ገብቻለሁ።
እሺ፣ የት ከተማ ነው ለመሆኑ ያላችሁት?
እኔ ያለሁት ኦዴሳ ነኝ።
እንዴት ነው ሁኔታው አሁን ያለው ኦዴሳ ውስጥ?
ሁኔታው እኔ የምኖርበት ቦታ ሲድሞኔቫ ነው። ከዛ በኋላ ከሲድሞኔቫ እዛ፣ ምክንያቱም በእኛ አካባቢ ኤርፖርት አለ እና ደግሞ ከኛ ጀርባ ደግሞ እንትን ነበር የወታደሮች መቀመጫ ነበር።
የጦር ሰፈር ማለት ነው?
የጦር ሰፈር አለ እዛ ተደብድቧል። እኛ እዛ የመጀመሪያው ጊዜ
ይሄ የጦር ሰፈር የሚሉኝ ትልቁ የኦዴሳ ማሰልጠኛም ያለበት ነው ወይስ ሌላ?
በጣም ብዙ ቦታ ነው ያለው እዚህ ማሰልጠኛ ቦታው። ዛሬ ራሱ አሁን እኛ ወጥተን ወደ የልጄ አያት ቤት መጥቻለሁ፣ ርቅ ያለሁ።
በአጭሩ እስቲ ንገሩኝ ስለ ራሱ። እስቲ
ማርኬት ውስጥ ነው የምሰራው፣ ስቶር ማናጅመንት ነው የምሰራው። እኔ ዮሴፍ አቡሽ ታደሰ ከእኛ ሰፈር አጠገብ ነው የምሰራው። ሀይሌጋ ወክ እያደረኩ ነው የምሄደው።
እንዴት ነው ወደ ዩክሬን የሄዱት እርስዎ? መቼ ነው ዩክሬን የሄዱት?
በፈረንጆች አቆጣጠር በ2006 ነው የገባሁት፣ ዲሴምበር
በ1998 አካባቢ ማለት ነው በኢትዮጵያ አቆጣጠር።
አዎ እንደዛ።
ለምንድን ነበረ የሄዱት ወደ ዩክሬን?
ወደ ዩሮፕ ለመሄድ ፈልጌ እዚሁ ቀረው። ከዛ በኋላ ሚስት አገባው፣ ወለድ። ከዛ በኋላ እዚህ ቀረ። 16 ዓመቴ ነው ዩክሬን ውስጥ።
ዩክሬናዊት ናቸው ባለቤቶ?
አዎ ዩክሬናዊት ናት፣ ቪክቶሪያ ዩሼንኮ።
እስቲ ቀደም ስላለው ሁኔታ ባጭሩ ይንገሩኝና ምን ይመስል ነበር የዩክሬን ሁኔታ? ግንኙነቱ ብዙ ነገር እንግዲህ ተለዋውጧል። እርስዎ እዛ እያሉ የመንግስታት ለውጥ ሁሉ ተፈጥሯል። ምንድን ነበር ያለው የህዝቡ ግንኙነት? ስለ ሩሲያ ያለው አመለካከት ምንድን ነው የሚመስለው?
ምን መሰለ፣ እኛ የምኖረው ኦዴሳ ውስጥ ነው። ኦዴሳ ውስጥ ብዙ ሰዎች የሚደግፉት ነው። እኔ ራሱ ዩክሬንኛ ተምሬያለሁ፣ ኮርስ ወስጃለሁ። አላቅም እስካሁን ድረስ መናገር ራሱ አልችልም። ግን መሰለ
በዩክሬንኛ
በራሸኛ ቋንቋ ነው ሁላችንም የምንግባባው፣ በራሸኛ ቋንቋ ነው። እና በፊት የነበረው እነዛ እንትን በሪቮሉሽን ወረደ፣ ከዛ በኋላ ሌላ ተዘካ፣ ከዛ በኋላ አሁን ይሄ መጣ። እኛ የምናስበው እንደዚህ አይነት ነገር ይፈጠራል በራሽያና በዩክሬንኛ ማንም ገምቶ የማያውቀው ነገር።
የሰው አስተሳሰብና ስሜትስ ምንድን ነው የሚመስለው?
ልንገር፣ 75% ዩክሬኖች እኛ ዩክሬንያንን አንፈልግም ይሉ፣ 25% አሉ እዚህ አካባቢ የሚኖሩ ከአንድ ቤት ወደ አንድ ቤት ስትሄድ፣ ከአንድ ቤት ወደ አንድ ስትሄድ፣ ከ10 ቤት ሜቢ ሁለት ሰው ታገኛለህ ራሻ ደጋፊዎች።
አብዛኛው ዩክሬናዊ ነኝ የሚል ነው ማለት ነው ያለው?
አብዛኛው ከተማ የሚኖረው ሰው በራሻኛ ነው የሚያወራው፣ በራሻኛ ነው የሚግባባው ሁሉም ነገር እንትን በመንገድ ላይ ምናምን ምናምን ሱቅ ስገባ ምናምን እንደዛ ነው የሚለው። ግን ገቨርንመንት ኦፊስ ስገባ በዩክሬንኛ ነው ማውራት ያለበት። የምጽፈው በዩክሬንኛ ነው ሁሉም ነገር።
እርስዎ እዛ እያሉ ነው እንግዲህ ክርም ወይም ክሪሚያ የተያዘችው ሩሲያ
2014?
አሁን እና ያንን ሁኔታስ እንዴት ነው ሰው ያየው?
ነው ከዛ በኋላ ነው እንቅስቃሴ ራሱ የጀመረው። ዩክሬንኛ መሆን የሚፈልግ ሰው ሁሉም እኛ ዩክሬንንን መልሱልን የሚሉት።
አቶ አቡሽ እርስዎ ራስዎ ባለቤቶ ወይም የባለቤቶ ቤተሰቦች ምንድን ነው እስቲ የሚያስቡት ስለ ሩሲያና ስለ ዩክሬን ግንኙነት?
መናገር እንትን በጣም ነው እንትን የሚጨነቁት። እንደዚያ ነገር የሚያስፈልግ ነገር አልነበረም የሚላሉ። ግን ሁሉም የእኔ ቤተሰብ ሁሉም አያቶቹ ቤተሰቦቻቸው የኔ ልጅ ሁሉም ሰዎች የሚያስቡት እኛ ዩክሬንያን ነን የሚሉት የመጨረሻ ጠንካራ ውሳኔ ወስደዋል። ሁልጊዜ ከነሱ ጋር ስታወራ ከባድ ነው። እኔ ግን አንዳንድ ጊዜ ለስለስ ብዬ ምን አለበት ምናምን በፊት ራሱ ለስለስ ብለህ ስታወራ ምን አለበት ምናምን ብትግባቡ ምናምን ስን እነሱ ከክሪም በኋላ የመጨረሻ ጠንካራ ውሳኔ ሁሉም የሚወስዱ።
እስቲ አሁን ስላለው ሁኔታ ደግሞ ይንገሩኝ።
ሁኔታው እዚህ ኦዴሳ ውስጥ በጣም ከባድ አይደለም። ዛሬ ከቤቴ ወጥቼ ወደ አያቴ ቤት ነው የመጣሁት። መንገድ ላይ ምንም ችግር የለም፣ ፍተሻ አለ፣ ተቆጣጣሪዎች አሉ። እኛን ግን ምንም የፈተሹን ነገር የለም። ድራይቭ አድርገን መተናል ወደ አያቶቻችን ቤት። ዛሬ ነው የወጣሁት ከዛ።
ኦዴሳ እስካሁን በዩክሬን ስር ነው ወይስ የሩሲያ ወታደሮች ይዘውታል?
በዩክሬን ስር 100%።
አካባቢውስ?
አካባቢው ይተኩሳሉ፣ ፍንዳታ ይሰማል። ዛሬ የሰማሁት ሁለት ፍንዳታ ነው። አሁን አላርት ራሱ ይዤ ጮኸ ነው። ለዛ ነው ሮጭ የገባሁት።
አሁን እንደዛ እያሉኝ ነበረ፣ ማስጠንቀቂያ እየሰጡን ነው፣ ሊተኩሱ ነው እያሉ ነበረ። ምያዝ ይመስሎታል በሩሲያ ወታደሮች ኦዴሳ?
እኔ እሱን ማሰብ ከባድ ነው። እነሱ ከተስማሙ ሜቢ ሊወጡ ይችላሉ፣ ግን መሰለ መያዝ ይችላሉ። በጣም ራሽያኖች አቅም አላቸው። እሱም መገመት በጣም 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 ከባድ ነው። እስካሁን ድረስ ሰው ራሱ ሁሉም ተዘጋጅቷል።
ሌሎች ኢትዮጵያውያን የሌሎች ሀገሮች ዜጎች ብዙ አሉ ኦዴሳ ውስጥ?
ኢትዮጵያኖች ኦዴሳ ውስጥ ያለነው ወደ 10 እንሆናለን እማቃቸው። እና ሁሉም አሉ እስካሁን። እነሱ ደግሞ የቆዩ ስለሆኑ ተማሪዎች በድሮ በሰቤት ሳዩት ያኔ ከ91 በፊት የመጡ ናቸው። ትላልቅ ሰዎች ናቸው እና እዛ አሉ። ተደዋውለናል። መውጣት እነሱ ራሱ ከብዷቸዋል። ብዙዎቹ የጥቁር አፍሪካኖች ምናምን ያን ጊዜ አሁን የመጡት አዳዲሶቹ አዲስ ጊዜ የመጡት አፍሪካኖች፣ ምክንያቱም እነሱ ይህን አጋጣሚ ተጠቅመው መውጣት ይፈልጋሉ ወደ ኢሮፕ። ያን ጊዜ እነሱ ሁሉም ተዘጋጅቶ ነበር። ሁሉም ያኔ ወጡ ወደ ፖላንድ።
እርሶስ የመውጣት ፍላጎት ሀሳብ የለዎትም?
አለኝ ሀሳብ። ቤተሰብ ችግር።
ቤተሰቡ የመውጣት ሀሳብ የለውም ከእርሶ ጋር?
እየተነጋገር ነበር አሁን ዶ እያወራን ከቻል መውጣት እንችላለን፣ ግን መንገድ ላይ አሁን የሚፈጠረውን ነገር በጣም ከባድ ነው። ምክንያቱም ኦልሬዲ ዌር ሌት። ምክንያቱም ስራ ቦታ እያስቀመጥኩት ነገር አለ ምናምን፣ እሱን ነገር ሶልቭ ማድረግ የምፈልገው ነገር ነበረ። ኦልሬዲ ሌት፣
በጦር ተከቧል ማለት ነው አካባቢው።
ከዚህ መውጣት ስፈልግ በኒኮላይቭ የሚባል እንትን አለ ሲቲ፣ በዛ የምትወጣ ከሆነ እዛ ራሽያኖች አሉ እየተባለ ሪስክ መውሰድ ራሱ አያስፈልግም። ቤተሰብ ልጅ ይዘ
ማስጠንቀቂያ እየሰጧችሁ እንደነበረ ነግረውኛል። አሁን ተኩስ ቢከፈት ከባድ መሳሪያ ቢተኮስ የምትጠለሉበት ቦታ አለ?
አለ፣ ሼልተር ሀውስ አለ።
ደህና
ትንሽ ሀዴቃ ምናምን መሄድ ያስፈልጋል።
እና አሁን ትሄዳላችሁ ወደዛ ወይስ ምንድን ነው የሚያስ
ነው? እስካሁን ድረስ እንትን ምንም ነገር የሰማነው ነገር የለም። እስካሁን አላርት ብቻ ተደርጓል። ሁልጊዜ አላርት ይደረጋል። አራት ሲደረግ መደበቅም ያስፈልጋል።
ሴት ነች ወንድ ነው ልጆ?
ወንድ።
ስንት አመቱ ነው?
7 አመቱ።
ምን ያውቃል ስለዚህ ጉዳይ? አሁን ትነጋገራላችሁ?
የመጀመሪያ ጊዜ ሲፈነ ያውቃል፣ እንትን ራሽያ እንደወረረችን ምናምን ያውቃል። እሱ የሚለው እኔ ዩክሬን ነኝ የሚለው የመጀመሪያ ጊዜ ሲፈነዳ ሐሙስ ጠዋት ሁለቱን እኔ ወደ ስራ ልወጣ ሌሊት ነበር። አምሳሌ ሌሊት ነው የሚሄድ ስራ ልወጣ ስል ሲፈነዳ ተነሳች። ከዛ በኋላ እንደገና ሁለት ጊዜ መጡን። ከዛ በኋላ በአምስተኛው ጊዜ በጣም ከባድ ነበር፣ አጠገባችን ነበር የተመጣው። ያን ጊዜ መጨረሻ ነው ደንቁጡ ምን ተፈጠረ ማለት ነው ይነበ ያን ግዜ እኛ ራስ አናቅም ምን እንደሆነ ለምን እንደሆነ እኛ ራስ አናቅም ኢንፎርሜሽን ራስ የለም
የደረሰ ጉዳት ነበር በዛ ፍንዳታ
ምንም የደረሰ ጉዳት የለም እነሱ ሚሊተሪ ቤዞችን ያን ግዜ መጡት የመጀመሪያ ቀን
እርሶ የዩክሬን ዜግነት ወስደዋል እንዴ
አዎ የዩክሬን ዜግነት
ዩክሬናዊ ነው እና የርሶ ሚራሶ ስሜት ዝንባሌ መንፈስ እንደ ቤተሰቡ ነው
አዎ ምን ታረጋለ ቤተሰብ ካለ ልጅ የምትወድ ከሆነ ሚስትን የምትወድ ከሆነ ከእነሱ ጋር መጀመር መቆም የምችለው
ለአደጋ ጊዜ የሚሆን ያስቀመጣችሁት አለ ስንቅ ውሃ
ውሃ ሁሉም ነገር ኦልሬዲ ያን ጊዜ ተገዝቶ ተቀምጧል
ኢነርጂ ሳለ መብራት ጋዝ እንዲህ የመሳሰሉ ነገሮች
ሁሉም አለ ኤነርጂ አለ ጋዝ አለ እስካሁን ድረስ ማንም የጠፋ የለም ኢንተርኔት ያየው አለ ኢንተርኔት ራሱ ኤኒታይም ብደውልኝ በኢንተርኔት ማግኘት ትችላላችሁ ምንም ችግር የለም እስካሁን
ስንት ኪሎ ሜትር ርቀት ላይ ይሆናሉ የሩሲያ ወታደሮች አሁን ያሉት የምታውቁት ነገር አለ
የሚሉት ዛሬ ኢንተርኔት ጠዋት ለዚህ የወጡት ኡመን ናቸው ኡመን ጋር እየተዋጉ ነው ይባላል ኡመን እኔ ራሱ ቼክ አድርጌ ኢንተርኔት ነው አስኩል ከኪሎ ሜትር ሃው ማች ኪሎ ሜትር አይ ዶንት ኖ ቼክ አድርጌው አላገኘሁትም ግን ኡመን ማለት ከኦዴሳ መግቢያ ቦታ ነው
ኢትዮጵያ ውስጥ ቤተሰቦች አሉት
አዎ አሉ
አግኝተዋቸዋል
ያለችኝ አባቴ ዘራኝ ያለው
አግኝተዋቸዋል
አዎ ይደውሉልኛል ሁልጊዜ በየቀኑ
ምን ያስባሉ
ይጨናነቃሉ ይደውላሉ ምንድን ነው እንዴት ነው እንዴት ሆናችሁ እያሉ ይጨናነቃሉ አይ ይገባኛል ከባድ ነው
እንድትወጡ አይጠይቋችሁ ወይ
ይጠይቁኛል ይጠይቁኛል ሁልጊዜ መውጣት ፈልጋለሁ ግን መሰለኝ ያለኝ ነገር ማረጋለሁ ግን አሁን ዲሲሽን መውሰድ ያስፈልጋል
ምን አይነት
መውጣት አለመውጣት ኦልሬዲ ጊዜው ትንሽዬ ቆይቻለሁ መወሰን ያስፈልጋል።
አቶ አቡሽ በሩሲያውያንና በዩክሬናውያን መካከል ይህን ያህል የሰፋ ልዩነት የለም አንድ ህዝብ ናቸው እየተባለ ይወራል እንደውም የሩሲያ መሰረቷም ዩክሬን ነች ኪየቭ ነች ተብሎ ይነገራል ይሄ ስሜት በዩክሬናውያን ውስጥ የለም
አለ እሱማ አለ የሚሉት እኮ ነው ስሎቬንያስኪ ነው እነሱ የሚሉት እኛ ስሎቬንያስኪ እነሱ የራሳቸውን ህዝብ የሚሉት ስሎቬንያስኪ የእነሱ ህዝቦች ሁልጊዜ ወንድም እዚህ ሀገር ለምሳሌ አንድ ቤተሰብ ውስጥ ሁለቱ ልጅ ራሽያን የሚኖረው ሁለቱ እዚህ ነው የሚኖረው ሜቢ አባት እዚህ እዛ ነው የሚኖረው የተጋቡት እዚህ ነው በጣም አንድ ህዝብ ነው ወንድምና እህት የሆነ ሀገር ነው
በሲቪል ሩሲያውያንና በሲቪል ዩክሬናውያን መካከል ያለው ግንኙነት ሁኔታ ከተፈጠረ ወዲህ ምን ይመስላል አሁን
እኔ እንደማየው እዚህ ሀገር በጦርነቱ በተፈጠረው ሁሉም ማለት ነው የነሱ የፖለቲካ ፕሮብሌም ሊሆን ይችላል ሜቢ የነሱ የራሳቸው ችግር ይኖርባቸዋል ግን ህዝቡ አልተጣላም እማስበው
ሌላ እዛው ዩክሬን ውስጥ የሚኖሩ የሩሲያ ደጋፊዎች የሆኑ በምስራቅ አካባቢ እንዳሉ ነው የሚታወቀው እንደውም በውጊያው ውስጥ እነሱም ራሳቸው ተሳታፊ እንደሆኑ የመገንጠል ጥያቄ እንዳነሱ ነው የሚታወቀው ዩክሬናውያን አሁን ሉሃንስክ አካባቢና ዩክሬናውያን ለእንደዚህ አይነቱ ጥያቄ ምንድነው የሚሰጡት ምላሽ ምን ሲያስቡ ቆዩ ይሄ ሁኔታ ከመፈጠሩ በፊት
ያን ጊዜ ያኔ በደብስ ሲፈጠር የጀመረው ጣጣ እሱን ያመጣው ምክንያቱም ያን ጊዜ ገቨርንመንት የለም ነበር ገቨርንመንት ኦልሬዲ ሄዷል ወደ ሞስኮ ያኔ የነበረው ፕሬዝዳንት ከዛ በኋላ የሚያዘው ማንም የለም ያን ጊዜ ሁሉም ተሰባስበው ማጥቃት ጀመሩ ትንሽ ነበሩ ከዛ በኋላ እየሰፉ እና እርዳታ እያገኙ እየሰፉ መጡ እና ደግሞ የራሻን እርዳታ አገኙ ከዛ በኋላ ትልቅ አታክ እያደረጉ ራሳቸውን መከላከል ጀመሩ እና ቼቼኖች ራሱ ያን ጊዜ ገቡ ተዋጉ እና እንደዚህ ተፈጠረ እነሱ ያዙት እኮ 30-40% ያን ጊዜ እስካሁን ድረስ ከዚህ በኋላ ሜቢ አስፍቶት ይሆናል ምክንያቱም ራሻኖች አሁን ገብተዋል እዛ ኦልሬዲ ተፈርሟል ዲክለር ሆኗል አሁን ተስፋፍቷል
ሩሲያ የምትለው ዩክሬን የኔቶ አባል መሆን የለባትም ነው ፕሬዚደንቷም ደጋግመው የሚጠይቁት ዩክሬናውያን ራሳቸው ምን ያስባሉ ስለዚህ ጉዳይ ይነጋገራሉ ትነጋገራላችሁ ትወያያላችሁ
እንወያያለን ዩክሬናውያን ሪሊ ዩክሬናውያን እንትን የሚያስቡት ከሆነ ኔቶ መሆን ይፈልጋሉ ዩሮፒያን ዩኒየን መቀላቀል ይፈልጋሉ እንደ ዩሮፕ ህይወት መኖር ይፈልጋሉ
የኑሮ ደረጃ እንዴት ነው ዩክሬን ውስጥ
ዩክሬን ኑሮ ደረጃ
እንዴት ትኖራላችሁ
መመሰለ ስገባ የመጀመሪያ ጊዜ ዩክሬን ውስጥ ገባ በጣም ከባድ ቋንቋ መልመድ ያስፈልጋል ሲስተሙን ማወቅ ያስፈልጋል ሰው መገናኘት ኮኔክሽን ያስፈልጋል ኮኔክሽን ከሌለ ዝም ብለው እንትን ኩል የሆነ ነው የሚኖረው። በጣም ብዙ ሰዎች አሉ ማቃቸው ከአፍሪካ የመጡ እኔን ራሱ ስራ የሚለምኑኝ ሰዎች አሉ ወደዛ ወደዚህ። በጣም ከባድ ነው ለአዲስ መጪ በጣም በጣም። እንደውም አሁን እየባሰ ነበር። ትንሽ የቆየ ነው ትንሽ እንሻላለን። ምክንያቱም እንደ በዛ ጀምረን ትንሽ ከፍ ከፍ እያልን መጣን። አሁን ይህ ሁሉ ነገር ተፈጠረ። ከባድ ነው ለአዲስ መጪ በጣም ከባድ ነው። ግን
ዩክሬን ውስጥ የዘረኝነት ስሜት አለ የሚባል ወሬ ይሰማል አልፎ አልፎ። በእርግጥ እርሶ ዩክሬናዊት አግብተው የዩክሬናዊ ቤተሰብ አባል ኖት። በአጠቃላይ ግን ሲመለከቱት እንደ ጥቁር ምንድን ነው ግንኙነቱ የሰው ከውጭው ጋር ከአፍሪካውያን ጋር የሚመስል?
ዘረኝነት አለ በጣም ከባድ ነው። እኔ ራሱ ብዙ ጊዜ በፊት ሳላገባ በፊት አጋጥሞኛል። እንደምትኖረው ሰፈር አካባቢ ነው። እኔ በፊት የምኖርበት ሰፈር በጣም ዘረኛ ሰፈር ነበር። ከዛ ወጥቼ እንደገና ቀየሬ አለ ልጆች አሉ ዝም ብለው ወጣቶች ጎርምሳዎች ችግር አለባቸው። ግን ትልቅ ሰዎች ከ35 ዓመት በላይ ከ40 ዓመት በላይ የሆነ ምንም ችግር የለም። ወጣቶች ከ35 ዓመት በታች የሆነ ችግር አለባቸው። ያው ጥቁሩን መላከፍ ምናምን ሆነ የሚደብር ታውቀዋለ። እንደ ጥቁር እንደሚሰድቡ እንደዛ ነገር ይሰደባሉ። ግን ምን ታደርገዋለህ ብለን ሰው ሀገር ነው ያለው ጸጥ ብለህ መሄድ። አንዳንድ ጊዜ ማታ ላይ ካገኙ ሜቢ አታክ ሊያደርጉ ይችላሉ።
ልጆ ምን ይላል ትምህርት ቤት ውሎ ሲመጣ? ስለዚህ አይነት ግንኙነት የምታወሩበት ጊዜ አለ ትምህርት ቤት?
እስካሁን ድረስ ኪንደርጋርደን ተምሮ ጨርሶ አሁን አንደኛ ክላስ ጀምሮ አሁን ሊያልቅ ነው። በ7 ዓመቱ ነው ያስገባ ነው አንደኛ ክላስ። እና እስካሁን ድረስ ኦኬ ነው። ጥሩ ትምህርት ቤት ነው የማስተምረው። እዛ ችግር የለም። ትንሽ ይርቃል ግን እያደረስ ነው።
ስራ ትምህርት አልተቋረጠም ሰሞኑን?
ተቋርጧል።
በጣም አመሰግናለሁኝ አቶ አቡሽ። ራሳችሁን ጠብቁ። እንግዲህ እግዚአብሔር ከእናንተ ጋር ይሁን።
አሜን 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 አሜን። እግዚአብሔር ይመስገን። እናንተ ራሱ ስለደውላችሁ በጣም እግዚአብሔር ይመስገን። ሁሉም ሰላም ይስጠን። ምንሳሌ ውስጡ ነው
እንከታተላለን፣ እንደውላለን።
ኦኬ፣ ሰላም ሁኑ። ሁላችን ሰላም ወረድ፣ ሰላም ያርግልን።
የተባበሩት መንግስታት ድርጅት አስቸኳይ ጉባኤ እንዲጠራ የጸጥታ ጥበቃ ምክር ቤቱ ዛሬ እሁድ ድምፅ ይሰጣል ተብሏል። ምክር ቤቱ ጥሪው እንዲደረግ ከወሰነ ባለ 193 አባል መንግስታቱ ስብሰባ ነገ ሰኞ ተቀምጦ ይመክራል። እንዲህ አይነት ጉባኤ ለድርጅቱ ተዘውትሮ የሚስተዋል አይደለም። በዓለሙ ኅብረት ታሪክ ባለፉት 72 ዓመታት ውስጥ 10 ጠቅላላ ጉባኤዎች ብቻ ናቸው የተጠሩት። ይህ በሩሲያ የዩክሬን ወረራ ላይ የሚነጋገር ጠቅላላ ጉባኤ እንዲጠራ ወይም እንዳይጠራ ለመወሰን ከጸጥታ ጥበቃ ምክር ቤቱ 15 አባላት የዘጠኙ በቂ ነው። ውሳኔን የማስቆም ወይም ድምፅን የመሻር ኃይል ቦታ አይኖራቸውም። አሁን ባለው የምክር ቤቱ አዝማሚያ ደግሞ ጉባኤው እንዲጠራ የሚቀርበው ሐሳብ ተቀባይነት የማግኘቱ ነገር ይበልጥ የተጨበጠ እንደሚመስል ዲፕሎማቶችን የጠቀሰ የሮይተርስ ዘገባ አመልክቷል። ዘጠኙ ይሁን ካሉ በቂ ነው። የአሁኑ አስቸኳይ ጉባኤ ጥሪ ሐሳብ የገባው ከትናንት በስቲያ በተደረገው የምክር ቤቱ ስብሰባ ላይ የመስኮብን እርምጃ ለማውገዝ የቀረበውንና የተመከረበትን የውሳኔ ሐሳብ ሩሲያ ውሳኔን በማስቆም ወይም በመገልበጥ ኃይሏ ውድቅ ካደረገችው በኋላ ነው። ያንን ረቂቅ የምክር ቤቱ 11 አባላት ሲደግፉት፣ ቻይና፣ ህንድና የተባበሩት አረብ ኤሚሬቶች ድምፅ ከመስጠት ታቅበዋል። ምንም እንኳ የጠቅላላ ጉባኤው ውሳኔ ምንም ይሁን ምን አሳሪ ባይሆንም የፖለቲካ ክብደቱ ግን በቀላል እንደማይታይ ነው ዲፕሎማቶቹ የሚናገሩት። ዩናይትድ ስቴትስና አጋሮቿ የሚፈልጉት የፕሬዚደንት ቭላዲሚር ፑቲን ወረራ በዓለም የተወገዘ ሩሲያም የተነጠለች የተገለለች አገር መሆኗን ማስጨበጥ ነው። የዛሬ 8 ዓመት ፑቲን ክሪምን ወይም ክሪሚያን ይዘው ያካሄዱትን ውሳኔ ሕዝብ ተቀባይነት የሌለውና ውድቅ ለማድረግ የቀረበውን ሐሳብ 100 አባል መንግሥታት ተቀብለውታል። 11 አገሮች ተቃውመዋል። 5 ታቅበዋል። 24 አገሮች ጨርሶውንም ድምፅ አልሰጡም ነበር። በሌላ በኩል ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት ለዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ስልክ ደውለው ድርጅቱ ለዩክሬናውያን ሰብአዊ እርዳታ የሚደርስበትን ሁኔታ ለማጠናከር የያዘውን እቅድ እንደነገሯቸው የድርጅቱ ቃል አቀባይ ለጋዜጠኞች ገልጸዋል። ጉቴሬሽ ከነገ በስቲያ ማክሰኞ ለዚሁ ጉዳይ የሚያውሉትን ገንዘብ ለማሰባሰብ ጥሪ ያደርጋሉ። በመቶ ሺዎች የሚቆጠሩ ዩክሬናውያን ለመፈናቀልና ለስደት በመዳረጋቸው በሚቀጥሉት 3 ወራት ውስጥ እርዳታ ለማድረስ ከ1 ቢሊዮን ዶላር በላይ እንደሚያስፈልግ የድርጅቱ የረድኤት ጉዳዮች ኃላፊ ማርቲን ግሪፊት አስታውቀዋል። ይህንን የሩሲያ ዩክሬንን ጉዳይ ከርቀት ሆነው በቅርብ የሚከታተሉ እጅግ ብዙ ናቸው። የተለያዩ አቋሞችንና ሐሳቦችን ይዘው የሚከራከሩም አሉ። የኢንተርኔት መድረኮችና የኢሜል ቡድኖች የሚያንሸራሽሯቸውን ሐሳቦች መከታተል ከውቅያኖስ እንደ መጭለፍ ነው። ከመካከላቸው ለአንዱ ኢሜል ላኩኝና ሐሳባቸውን ሊያካፍሉኝ ተስማሙ። ተገናኘን። መቼም ቭላዲሚር ፑቲንን የመሰለ በፖለቲካውም በስለላውም የተካነና የበሰለ ሰው ግራ ቀኝ ሳያይ መዝለቂያና መውጫውን ሳያገናዝብና ሳያመዛዝን እንዲያው ዘው ብሎ እንዲህ አይነት ደፋርና አደገኛ ሁኔታ ውስጥ ይገባል ብሎ ለማሰብ ለመገመት ይከብዳል። ቀላል መውጫ ይኖራቸው ይሆን?
እሱ ነው እኔ ትልቁ ጥያቄ እሱ ነው። ምክንያቱም ለምንድነው ያልከኝ እንደሆነ አሁን የራሽያን መንግስትን ፕሮፓጋንዳ የሰማህ እንደሆነ ምን ይላሉ? አንደኛ ኒዮናዚ ነው ያለው መንግስት ይላሉ። የአሁኑ ፕሬዚደንት ዩክሬን ጁ ነው። ይሄ ኒዮናዚ የሚለው ነገር ዝም ብሎ ፋብሪኬት የሚያደርጉት ነገር ነው። ሁለተኛ ነገር ደግሞ እኛ ልክ ትዝ ይልህ እንደሆነ አሜሪካኖቹ ኢራቅ የገቡ ጊዜ እኛ ኢራቅ ስንገባ ህዝቡ አበባ ይዞ ወጥቶ ነው የሚቀበለን ነበር የሚል በግልጽ ይናገሩ የነበረው። ዛሬም ራሻ እኛ ዋና ከተማዋ ውስጥ ስንገባ የዩክሬን አበባ ይዘው ነው የሚቀበሉን ሲል ነው የጠበቀው። ሞልቶቭ ነው ወንዱም ትንሹም ትልቁም እየተዋጋቸው ነው አሁን ነው መንገድ ለመንገድ ዋና ከተማዋ አካባቢ ላይ የህዝብ ድጋፍ የለውም። የአንድ የራሳቸውን ደጋፊ የሆነ ሰው አንጥተው ህዝቡ ላይ ማስቀመጥ ይፈልጋሉ። ያ ግን ስንት ጊዜ ነው ሊቆይ የሚችለው? ከአሁን በፊት እኮ ትዝ ይልሃል የማይፈልጉትን ዲክቴተር አባረው ነው ዴሞክራቲካሊ ሌላ መንግስት እንፈጥራለን ብለው ያሉት። ለራሻ መውጫ ያለበት ሁኔታ ላይ አይደለም ያለው። አሁን ስዊድን እና ፊንላንድም ከአሁን በፊት በጣም ኒውትራል ሆነው ለብቻችን ነው የምንኖረው ብለው የነበሩ ሀገሮች አሁን ነው የራሻ ዩክሬንን መውረር ዲስከሽኑንም ውይይቱንም ኤንድ ሪዛልቱንም ወይም ደግሞ የመጨረሻውን ውጤትም እየቀየረው ነው። ምክንያቱም እኛ ትንንሽ ሀገሮች ነን፣ የሰላም ሀገሮች ነን ብለን ምንድን ነው መሳሪያና የሚሊተሪ ኃይላችንን አልገነባንም። ስለዚህ አሁን ለእኛ አሹራንስ የሚሆነን ከኔቶ ጋር መሰለፍ ነው ብለው ነው። እንዲሁም ራሻ እነሱንም አሁን እንደገና እያሰራራ ነው። እንደዚህ አሁን በ21ኛው ክፍለ ዘመን ላይ ቡሊ ሆነው መኖር አይቻልም። ራሻ አሁን ያለው እያደረገ ያለው ቡሊነት
በጥባጭ ማለት ነው በአማርኛ የሚሉኝ።
ኦኬ አዎ። ይሄ በጉልበቱ የሚኖር በጉልበቱ ነው። ተማሪዎች እያለን እያስገደደ ምሳ የሚነጥቅ እያስገደደ ከኪሳችን ፍራንክ የሚያወጣ አይነት የዱርዬ ፖሊሲን የያዘው ራሻ። ምክንያቱም በዓለም ውስጥ በምትኖርበት ጊዜ ልክ እንደ ማንኛውም ነገር አንተ አሁን ሱቅ ከግራና ከቀኝ ስትከፍት፣ አንድ መሀል ላይ አንድ ቦታ ላይ ስትከፍት፣ ከግራህም ከቀኝህም ከፊት ለፊትህም ካሉት ሱቆች የተሻለ አቅርቦት ሲኖርህ ነው ብዙ ሰው ወደ አንተ ጋር ሊመጣ የሚችለው። ግን ዱላ ይዘህ ሌሎቹ ሱቆች ውስጥ የሚገቡትን ሰዎች እየደበደብክ ወደ እኔ ጋኑ ማለት አትችልም። አሁንም የራሻ ከዩኤስቱ ጋር ኮምፒት ማድረግ ከቻለ ወይ በኢኮኖሚ ኮምፒት ማድረግ አለበት ወይ በቴክኖሎጂ አድጎ ነው እኔ ጋር ብትመጡም እንዲህ አይነት ቴክኖሎጂ ይኖራችኋል፣ ማደግ ትችላላችሁ፣ ስቴብል ልትሆኑ ትችላላችሁ ማለት መቻል አለበት። አሁን እኮ ራሻ የቀደም እንዳልነው የኢኮኖሚውን መጠን የተመለከትከው እንደሆነ ካሉት 15 የድሮ የሶቪየት ዩኒየን ወይንም የሶቪየት ህብረት ሀገሮች ውስጥ ስትመለከት ከስምንቱ ከአስራ አምስቱ ውስጥ ከስምንቱ ከእሱ ተገንጥለው ከሄዱት ትንንሽ ሀገሮች ያነሰ ነው በጂዲፒ ፐር ካፒታ ወይንም ደግሞ በነፍስ ወከል ያለው የኢኮኖሚ ሀይል። ያንን የሚያክል ሀገር፣ ያንን የሚያክል እውቀት ያለበት ሀገር፣ ያንን የሚያክል ቴክኖሎጂ ያለበት ሀገር ኢኮኖሚ ላይ ፎከስ ማድረጉን ትቶ ይሄ የድሮውን የናሽናሊስት ራሽያን ድሮ የነበረውን ታሪክ እየተረከ መኖር የሚችል ሀይል የሚፈልግ ሀይል ነው። ይሄ ለራሽያኖችም አልሆነም ለማን ነው ስሙ ዙሪያቱም ላሉት ሰው ጀስት ቱ አድ ዋን ኤግዛምፕል አሜሪካ ውስጥ አሁን አንድ ደሀ የሚባል ሰው በግለሰብ ደረጃ የአመት ገቢው $12,880 ነው። ይሄ ደሀ የሚባለው ሰው ነው ማለት ነው። ደሀ በምትባልበት ጊዜ ደግሞ አሜሪካ የአሜሪካ መንግስት ድጋፍ ይሰጥሃል። ለምሳሌ 1500 ብር የሚከራይ አፓርትመንት ውስጥ በ300 በ400 ብር እንድትከራይ ይረዱሃል። የምግብም ኩፖን ይሰጣሉ። ይሄ ምግብ ሄደህ በነጻ የምትገዛበት ሰው ሱሱ ሲጨመር አንድ ሰው ደሃ ማለት አሜሪካ ውስጥ 16 17 ሺ ዶላር ድረስ ኢንካም አለው ማለት ነው። ደሃው ራሻ ውስጥ ማከለኛ ኢንካሙ ይሄ በቃ አቨሬጅ የምትለው 10100 ነው። ከአሜሪካ ደሃ ከሚባለው በ50% በላይ ዝቅተኛ ነው። ያ እዛ ላይ ፎከስ ከማድረግ ይልቅ ራሻ እያደረገ ያለው መሳሪያ እየገነባ በዛ እያስፈራራሁ በዛ ኃይል ይዤ አካባቢዎችን እያስጨነቅኩ ኖራለሁ ነው። ይሄ ለራሻም አልሆነ ዙሪያውም ላሉት ሀገሮች አልሆነ።
የሜሪላንዱ ዶክተር ዮናስ ብሩ ናቸው።
ዮናስ ብሩ እባላለሁ። ለብዙ ጊዜ ዓለም ባንክ ውስጥ ነበር የምሰራው። የመጨረሻው ስራዬ የዓለም የኢኮኖሚክ ንጽጽር የሚባል የዓለምን ጠቅላላ ኢኮኖሚ የሚያነጻጽር ክፍል የዓለም አቀፍ ምክትል ኃላፊ ሆኜ ነው ሰራ የነበረው። ከዛ በተረፈ ለአጭር ጊዜ ፕራይም ሚኒስተር አብይ የኢኮኖሚ አማካሪ ካውንስል ብለው ሲፈጥሩ ለዛ ተመርጬ ከዛም አልፎ ለአጭር ጊዜ የኢንትሪም ቼር ወይንም ደግሞ ጊዜያዊ ሰብሳቢ ሆኜ ሰርቻለሁኝ። በዚህ በዳያስፖራ ስራ ላይ ብዙ ሳተፋለሁ። የኮቪድ አድቫይዘሪ ግሩፕ የሚባል ተፈጥሮ በብዛት ዶክተሮች አሉበት፣ ግን የተወሰን ደግሞ ሐኪሞች ያለው እንደሆነን የኢትዮጵያ መንግስት እናማክር ነበር። እዛ ላይ አጋር ሰብሳቢ ነው ወይንም ኮቸር ነበርኩኝ። በናይል ላይም እንዲሁ የውጭ ጉዳይ ሚኒስተሩን ለማማከር አንድ የተቋቋመ የናይል ክለብ የሚል ግሩፕ ነበረ፣ የእሱም ሰብሳቢ ነበርኩ።
በህዳሴ ጉዳይ ማለት ነው?
አዎ፣ እሳተፋለሁ ለማለት መኖረው ዋሽንግተን አካባቢ ሜሪላንድ ስቴት ውስጥ ነው።
ከዶክተር ዮናስ ብሩ ጋር ሌሎችም በርከት ያሉ ነጥቦችን አንስተን ተወያይተናል። ዌብሳይታችንና ማኅበራዊ ገጾቻችን ላይ ይከተሉን። ከዶክተር ዮናስ ጋር በኢሜይል ግሩፕ ሲከራከሩ ያገኘኋቸውን ሌላም ታዛቢ ለንግግር ጋብዤ ነበር። በሚሰሩበት ቦታ ምክንያት የጥቅም ግጭትና ሌሎችም አስፈላጊ ችግሮችን ለመከላከል ሲባል በዚህ ጉዳይ ላይ በራዲዮ ቀርበው የግል ሐሳባቸውን ባያንሸራሽሩ እንደሚመርጡ ከትሕትናና ከአክብሮት ጋር ገልጸውልኝ ተለያይተናል። ሌሎችን ለማግኘት እጥራለሁ፣ እያያዝኳቸውን መለሳለሁ። ግዙፉ ማኅበራዊ መገናኛ ዩቲዩብ፣ የሩሲያ መንግሥት ይዞታ የሆነው የሩሲያ ቴሌቪዥን አርቲ እና ሌሎችም ሩሲያውያን ቻነሎች በመድረኩ ላይ ከሚያወጧቸው ቪዲዮዎችና ማስታወቂያዎች ገንዘብ ማግኘት እንዳይችሉ ትናንት አግዷል። ፌስቡክም ሩሲያ ዩክሬንን መውረሯን ተከትሎ ተመሳሳይ እርምጃ ወስዷል። ዩቲዩብ በመንግሥቱ ጥያቄ መሠረት የአርቲና የሌሎችም ጣቢያዎች ስርጭቶች ዩክሬን ውስጥ እንዳይታዩ መታገዳቸውን አስታውቋል። የፕሮፓጋንዳ ተቋማት ያሏቸው ሩሲያ 24፣ ታስ፣ አርአይኤ ኖቨስቲም እንዲታገዱ ዩቲዩብን መጠየቃቸውን የዩክሬን ዲጂታል ሚኒስትር ሚካይሎ ፌዶሮቭ ትናንት በትዊተር አስታውቀዋል። ዩቲዩብ እነዚህ ጣቢያዎችና የዜና አውታሮች ላይ የወሰደው ወይም የሚወስደው እርምጃ ይኑር አይኑር አልገለጸም። አርቲም እስካሁን ያለው ነገር እንደሌለ ሮይተርስ ዘግቧል። እጅግ በጋለው የምስራቅ አውሮፓ ጉዳይ ላይ መዘገባችንን መነጋገራችንን እንቀጥላለን። ዘገባዎቻችንንና ሙሉ ውይይቶቻችንን ከዌብሳይታችንና ከማኅበራዊ ገጾቻችን ያገኛሉ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። በየዕለቱ ከ2 ሰዓት ተኩል እስከ 3 ሰዓት በኦሮምኛ፣ ከ4 ሰዓት እስከ 4 ሰዓት ተኩል በትግርኛ የምናስተላልፍላችሁን ፕሮግራሞቻችንንም ተከታተሉ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም አለን። አስተያየቶቻችሁንም አካፍሉን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com። ሶሎሞን አባተ ነኝ የማስተናግዳችሁ። Joy Sena, Joy Sena. የከነገ በስተያው ረቡዕ የካቲት 23 የአድዋ ድል 126ኛ ዓመት መታሰቢያ ይከበራል። በውጪ ከሚኖሩ ኢትዮጵያውያን መካከል የኢትዮጵያን ቅርሶች በማሰባሰብና ለደህንነታቸው በመሟገት የሚታወቁትን በአድዋ ድል በዓል አከባበር ዝግጅቶች ውስጥም በንቃት የሚንቀሳቀሱትን አቶ አለባቸው ደሳለኝን አግኝቼ ነበር።
አዎ፣ ኢትዮጵያ ውስጥ ያሉት በሙሉ አሁን ለምሳሌ ኢትዮጵያ ውስጥ ያሉት ወጣቶች አሁን ባለው ሁኔታ በጣም እኛ ከመንግስት እንዳለፈው አመት በሰፊው ይሰራበታል ብለን ጠብቀን ነበረ። ያ ሊሰራበት ባለመቻሉ ወጣቶቹ በራሳቸው ተዘጋጅተዋል።
ለምንድን ነው ያ የሆነው?
እንግዲህ አሁን ይሄ ነው ብሎ ኮሜንት ለማድረግ አይቻልም። ግን ምንድን ነው አሁን ይህንን ኃላፊነት ወስዶ ይሰራ የነበረው ባህል ሚኒስተር ነው። እኛም እናውቀው ዶክተር ሂሩትን ነው። እና እሷ ነበረች በዚህ ጉዳይ ላይ ባለፈው አመት ትሰራበት የነበረው ማለት ነው። አሁን ግን ያሉት ደግሞ ሌላ አዲስ የሆኑ ማለትም አቶ ቀጀላ ናቸው የባህል ሚኒስትሩ። እና እንግዲህ እሳቸው ኃላፊነቱን የሚወስዱት እሳቸው ናቸው። ለምን እንዳልሰሩበት፣ ለምን ደግሞ እዚህ ደረጃ ላይ ሊያደርሱት እንዳልቻሉ መልስ ሊሰጡ የሚችሉት እሳቸው ናቸው። ግን ባለን መረጃ መሰረት ኮሚቴ እንደተቋቋመ፣ አንዳንድ ድጎማዎችን ለማድረግ እንደታሰበ በመረጃ ደረጃ አግኝተናል። ግን ጠቅለል ያለውን እንደ ሀገራዊ እንደ ብሔራዊ ኮሚቴ በፊት እንደተለመደው ለመስራት እኛም አልቻልንም። ኢትዮጵያም ውስጥ የተቋቋሙ ይሄ አገራዊ ኮሚቴ መመስረቱንም በወሬ ነው የሰማነው። ተመስርቶም ደግሞ ያደረገውን ነገር አናይም። ምንድን ነው እየተደረገ ያለው ብትለው በመገናኛ ብዙኃን እንኳን አልፎ አልፎ አንዳንድ የግል እንትኖች ከሚያደርጓቸው በስተቀር ትልቅ የሆነ የሚዲያ ሽፋን ሲሰጠው አንሰማም። እና ብንሰማ ሁላችንም እንሰማ ነበር። እና ይሄ የአደባባይ ሚስጥር አይደለም። ጥሩ ሲሰሩ እናሞግሳቸዋለን፣ እናደንቃቸዋለን። እንደዚህ አይነት ደግሞ ታሪካዊ የሆኑ ስህተቶች ሲሰራ ደግሞ ትክክል አለመሆኑን ደግሞ መንግስት እንዲያዳምጥ የህዝቡን ፍላጎት ታሪካዊ እሴታችንን ደግሞ እንዲያከብር ትኩረት እንሰጣለን። በእርግጥ መንግስት ፖለቲከኛ ነው፣ በስሌት ነው፣ በራሱ ሁኔታ ነው የአገርን የሚያስተዳድረው የሚመራው። እኛ ደግሞ እንደ ዜጋ ያገባናል። ምክንያቱም አፈር የማያበላሸው ታሪክ ያላቸው አባቶቻችን አለ። ምንም እነሱ በተደቀደቀ መቃብር ውስጥ ተዘግቶባቸው በየጉራንጉሩ ወድቀው እና በየቤተ ክርስቲያኑ ታዛ ወድቀው ይቅሩ እንጂ የእነሱ የሰሩት ታሪክ በእኛ በልጆቻችን ውስጥ እረፍት አሳጥቶ እንቅልፍ አሳጥቶ እየቀሰቀሰ ነው እያስባነነ እንደዚህ አይነት እንትኖችን የሚያሰራን። እና ይሄ መንግስት ሊያስብበት የሚገባ ነው። ይሄ ትልቅ ብሔራዊ በዓል ነው። ይሄ ዓለም የሚያደንቀን ግን እኛ ለዓለም ልናሳየው ያልፈለግነው በር የዘጋንበት ታሪካችን ስለሆነ የሚቀጥለው 130ኛ ዓመት በዓሉን ስናከብር በዓለም የዩኔስኮ ውስጥ ለማድረግ ነው እኛ ሀሳባችን። እና ትልቅ የሆነ ዝግጅቶች ይደረጋሉ። በአራት ዓመቱ ጊዜ ውስጥ ደግሞ በተለይም በጎዳና ላይ ትርኢት እጅግ አስደናቂ፣ እጅግ አስደማሚ የሆኑ ነገሮችን ከአሁን ጀምረን ለሚቀጥለው ዓመት ለመስራት ቁርጥ ሀሳብ ወስደናል። እነዚህ ወጣቶችን ማበረታተን ሀገር ተረካቢው ትውልድ ይሰራበታል። ይሄ ሁሉን ነገር መንግስት ላይ ልንጭንበት አይገባም። መንግስት አሁን ባለበት ችግር ምክንያት፣ ባለበት ኃላፊነት ምክንያት ትኩረት ላይ ሰጠው ይችላል። በጦርነቱ፣ በረሃቡ፣ በድርቁ ምናምን እየተዋከበ ስለሆነ ያለው መንግስት እኛን ከደገፈን እና ከተባበረን ይሄ አጽመ ርስታችን ነው። ይሄ ያባቶቻችን ያወረሱን የመንፈስ ኩራት ነው። ይሄ ኢትዮጵያዊ ማተባችን ነው እና ለኛ አድዋ የህብረ ብሔራዊነታችን የብዙሃንነታችን መገለጫ ነው። ኢትዮጵያዊ ረቂቅ ነው የሚለውን ምጥቅ ሐሳብ ያመጣ ስለሆነ ዝም ብሎ በግለሰቦች በመጋረጃ እንዲዘጋብን አንፈልግምና ይሄንንም ለመንግስት ሐሳባችንን በጣም በሰለጠነ ሁኔታ በጣም በጥሩ ሁኔታ እናቀርባለን።
ከአቶ አለባቸው ደሳለኝ ጋር የጀመርነው ንግግር ይቀጥላል። ለዛሬ ግን የተከበራችሁ አድማጮች ጊዜያችንን ጨረስን። አብራችሁን ስለቆያችሁ በመላ ባልደረቦቼ ስም ከልብ አመሰግናለሁ። ሰለሞን አባተ ነኝ። እባክዎ ራስዎን ከኮቪድ-19ና ከአደጋዎች ይጠብቁ። ሰላም ጤና ይስጥልኝ። በደህና ደሩ።